ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። 10ኛው የኢትዮጵያ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ተጀምሯል።
የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና የድርጅት ስራዎችን ገምግሞ እንዲሁም የመንግስት ስራዎች አፈጻጸምን ገምግሞ ለሚቀጥሉት ሁለት ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው።
የክልሉ ፕሬዚዳንት አቶ ሚሊየን ማቲያስ ናቸው። ዝርዝሩን ይዘናል። በሌላ ዜናችን ደግሞ የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው።
ኢምፐረር ኃይለ ሥላሴ ኦፍ ኢትዮጵያ ስቴትድ ኢን ሂዝ አድሬስ ቱ ዘ ጀነራል አሰምብሊ ኢን ኦክቶበር 1963
የኢትዮጵያ ንጉሥ ኃይለ ሥላሴ በ1956 ዓ ም ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግስታት ድርጅት የሰው ልጅን እጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር።
ዝርዝሩንም ይዘናል። እንዲሁም በሌላ ዘገባ የፌዴራል ጠቅላይ አቃቤ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን 5 ሰዎች በሽብር ወንጀል ድርጊት ክስ መስርቶባቸዋል። ሙሉ ዘገባውን ይዘናል።
በቤንሻንጉል ጉሙዝ ክልል 4 የከማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም ግጭት ተቀስቅሷል።
በጂምቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል። እንግዲህ እንደሚታወቀው
የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀተማ ናቸው። ይዘናቸዋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። 10ኛው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ተጀምሯል። የክልሉ ፕሬዝዳንት አቶ ሚሊየን ማቲያስ አጥር ያለ ማብራሪያ ሰጥተውናል። ጉባኤው መች፣ የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ። ባልደረባችን ሰለሞን ክፍሌን ያነጋግራቸው።
በሀዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይህ ጉባኤ እንደተጠናቀቀ የኢህአዴግ ጉባኤው እዚህ ሀዋሳ ስለሚቀጥል የኢህአዴግ ጉባኤ ከመካሄዱ በፊት የደኢህዴን ጉባኤ በሚቀጥሉት 2-3 ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው።
ከዚህ ጉባኤ ምን ይጠበቃል? በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንጻር
የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና የድርጅት ስራዎችን ገምግሞ እንዲሁም የመንግስት ስራዎች አፈጻጸምን ገምግሞ ለሚቀጥሉት ሁለት ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። ወቅቱ ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን በሚመለከት ጉባኤተኛው ገምግሞ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ የነበሩ ያለፉት 2 ዓመታት ያሉ አፈጻጸሞችን በማየት ቀጣይ አቅጣጫዎችን ጭምር እንደሚያስቀምጥ ነው የሚጠበቀው።
እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤስ ምን ይጠበቃል? በእናንተ ግምት በዚህ ላይ ያለውትን አስተያየት ከሰጡኝ ያበቃለሁ።
የኢህአዴግ ጉባኤ ማስተናጋጅ እንደመሆናችን መጠን የኢህአዴግ ጉባኤን በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል። በኛ በኩል በተረጋጋ መልኩ ከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት 2 ዓመታት ኢህአዴግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ተያይዞ ለሀገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ትርጉም ያለው ለሀገራችን ቀጣይ ለውጡንም ከማስቀጠል አንጻር ውሳኔዎች የሚደረግበት እንደሚሆን ነው የሚጠበቀው ከኢህአዴግ ጉባኤ አንጻር።
አቶ ሚሊየን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አመሰግናለሁ።
ሰለሞን ክፍሌንና አቶ ሚሊዮን ማቲያስን እኛም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌደራል ጠቅላይ አቃቤ ሕግ ጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን 5 ሰዎች በሽብር የወንጀል ድርጊት ክስ መሰረተባቸው። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዝዳንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀናት እንዲሰጠው ቢጠይቅም ፍርድ ቤቱ 10 ቀናት ብቻ ፈቅዷል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራ እና ደሳለኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሐሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግስት መኖር የለበትም፣ በስመ ህዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው፣ ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቤ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነጻነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻው ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈልጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ እቅድ መሠረትም ተከሳሾቹ በቡድን በመተላየት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሠረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ እያለውና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሷል ብሏል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ፣ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆሙላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት 2 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ.ም የአዲስ አበባና የአካባቢው ሕዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ 2 ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን፣ በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን፣ በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንንና የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የ41 ምስክሮችን ቃል ተቀብሏል። የ18 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ሥራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረ አበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብአዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በአስር ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ.ም ተመረጠ ተለዋጭ ቀጠሮ ቆርጧል። በሶማሌ ክልል የቀድሞ ፕሬዝዳንት አስተዳደር ወቅት አያሌ አስቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በደሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ደምቀጥለው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ ትላንት ምሽት ለጠቅላላ ጉባኤው ንግግር አድርገው ነበር። ባልደረባችን ሰለሞን አባተ በስፍራው ይገኛል። ሰለሞን እንደምናመሻችሁ
መስታወትና ጽዮን፣
የኒውዮርክ ጉባኤን በቅርበት እየተከታተልክ ነው የምትገኘውና ያለውን ዘገባ ብታደርሰን።
የኢትዮጵያው የውጭ ጉዳይ ሚኒስትር ንግግር ቸውን የጀመሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤን እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዝዳንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ህልፈትም ሀዘናቸውን አሰምተዋል። የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በአለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ 6 ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ተርተውታል።
6 months ago, a peaceful transfer of power took place in Ethiopia.
የዛሬ 6 ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ።
Changes that have been welcomed and embraced by Ethiopians across the length and
ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ፣ የተካከለና ጠንካራ ማህበረሰብ መፍጠር ባለፉ መሰረቶችና ስኬቶቻችን ላይ ቆመን አዲስ ህብረተሰብ የመገንባት የምንደግፈው ራዕያችን ነው።
በርግጥ ይህንን እምቅ መልእክት ያዘላረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ እድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ህዝባቸውን ተስፋዎች የሚመጡ የለውጥ እድሎች ብለዋቸዋል። ዶክተር ወርቅነህ
We are working today to widen and deepen the reform necessary to promote
ዛሬ እየሰራን ያለነው ዲሞክራሲያዊ አስተዳደርና የህግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሰራርና ፍትህን ለማበረታታት የሚያስፈልጉ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የህዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው።
ኢትዮጵያውያን ባለፉት ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የመጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑን አመልክተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታ እንዲሰፍንም እየጣረ እንደሆነ ተቁመዋል። ሙስናን፣ የሰብአዊ መብቶች ረገጣና የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። የጠቅላይ ሚኒስትሩ ያለፉት ወራት እንቅስቃሴዎች በኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ
The last 3 months my prime minister has also launched equally significant
ባለፉት 3 ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው።
ኢትዮጵያና ኤርትራ የ20 አመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን የኤርትራና የጅቡቲ ፕሬዝዳንቶች ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄዎችን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል።
In light of these important and positive developments, it is only appropriate and timely that
ከዚህ ተቃሚና ገንቢ የለውጥ ሁኔታ ጋር ተያይዞ አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው።
በደቡብ ሱዳንም ያለው ሁኔታ አበረታች መሆኑን በተቀናቃኞቹ የመንግስትና የተቃዋሚ ኃይሎች መካከለ የተፈረሙ የሰላም ስምምነቶችን አንስተዋል። ስለሆነም በአፍሪካ ቀንድ ጠንካራ የተስፋ አየር እየነፈሰ ነው ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ቀደም ሲል ያስተላለፉትን መልእክት በድጋሚ አስተውሰዋል። የግጭትና የመጠራጠር አባዜ እየተወገደ ነው።
Indeed, Horn of Africa is becoming Hope of Africa. While all this
እውነትም የአፍሪካ ቀንድ የሆነ ነው። የጠመንጃዎች አፈሙዝ ጭጭ እንዲል እንዲህ አይነት አበይት እርምጃዎች እየተወሰዱ ባለበት ጊዜ ደህንነትን ለመዋጋት የሚያስችል ሂደት የአካባቢያዊ ቁርኝት ማዕቀፍን ማስፈን ደግሞ የዚያኑ ያህል አስፈላጊ ነው።
ኢትዮጵያ እያደረገች ያለችው እንቅስቃሴ በአካባቢውና በአፍሪካ ደረጃም ሊፈጠር ለሚገባው ቅንጅትና ትብብር ያለውን ትርጉም ተቋቁመዋል። የውጭ ጉዳይ ሚኒስትሩ የተባበሩት መንግስታት ድርጅት መስራቿ ኢትዮጵያ ለተባበሩት መንግስታት ድርጅት መርሆች መጽናት ያላት ቁርጠኝነት ዛሬ የተፈጠረ እንዳልሆነና በጽናትም እንደምትቀጥልባቸው ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ እማኝነትም ቀዳማዊ ኃይለ ሥላሴን ጠርተዋል።
As Emperor Haile Selassie of Ethiopia stated in his address to the General Assembly in October 1963,
የኢትዮጵያ ንጉስ ኃይለ ሥላሴ በ1956 ዓመተ ምህረት ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግስታት ድርጅት የሰው ልጅን እጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። በመንግስታት መካከል ግጭቶች ቢነሱ ያለ ኃይል በንግግርና በድርድር መፍታት የሰባዊ መብቶችንና የመሰረታዊ ነጻነቶችን የዘር የጾታ የቋንቋ የሃይማኖት ልዩነት ሳይኖር መከበራቸውን ማረጋገጥ የዓለምን ሰላምና ደህንነት ማስጠበቅ እነዚህ ሐሳቦች ዛሬም አስፈላጊነታቸው ጠንክሮ እንደጸና ነው።
ኢትዮጵያ በሰላም ማስከበር ተልእኮች ያላትን የጎላ ተሳትፎ አሁንም የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና እያከናወነች ያለችውን ተግባር አንስተዋል። ኢትዮጵያ ትቀጥላለች።
Ethiopia is and will always remain firmly committed to exerting every possible
ኢትዮጵያ ሰላማዊ የተካከለ ኑሮ ያላቸውና ጠንካራ ህብረተሰቦች በአካባቢያችን በመላ አፍሪካም እንዲፈጠሩ የሚደረጉ ጥረቶችን ለመደገፍ የሚቻላትን ሁሉ ለማከናወን ያላት ቁርጠኝነቷ የጸና ነው።
የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ እስከፊታችን ሰኞ ይቀጥላል። የኤርትራ የውጭ ጉዳይ ሚኒስትር እንደሚናገሩ በመርሃ ግብር የተያዘው ለነገ ነው። የጅቡቲ የውጭ ጉዳይ ሚኒስትር ትናንት ተናግረዋል። የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተባበሩት መንግስታት ድርጅትን ለሁሉም ጥቅም ያለው ለሁሉም ትርጉም ያለው እናድርግ የሚል ነው። ለአሜሪካ ድምጽ ሶሎሞን አባተ ነኝ ከመንግስታት ድርጅት 73ኛ ጠቅላላ ጉባኤ ኒውዮርክ።
በቤንሻንጉል ጉሙዝ ክልል አራት የካማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታወቀ። ይህን ተከትሎም የከተማው ወጣቶች ከሌላ ቦታ ለስራ መጡ ባሏቸው ዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ያነጋገርናቸው ነዋሪዎች ተናግረዋል። የክልሉ መንግስት በበኩሉ ከሰኔ 16 2010 ዓ.ም ምረት ጀምሮ የተለያዩ ግጭቶች እየተፈጠሩ መሆኑን ገልጾ የአመራሮቹ በታጣቂዎች መገደል ደግሞ ነገሩን የበለጠ እንዳባባሰው ጠቁመዋል። በአሁኑ ሰዓትም የፌደራልና የመከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑም ገልጸዋል። ጽዮን ግርማ ዝርዝር አላት።
የክልሉ መንግስትና ነዋሪዎች ስለ ግጭቱና ጥቃቱ ለአሜሪካ ድምጽ ሲናገሩ በቤንሻንጉል ጉሙዝ ክልል ካለፉት 3 ወራት ጀምሮ ግጭት የበዛበት ከተማ ሆኖ መቆየቱን ነው። የትናንትናና የዛሬውን ያባባሰው ደግሞ 4 የካማሽ አመራሮች በታጣቂዎች መገደላቸው እንደሆነ ይናገራሉ። ዛሬ ማምሻውን በስልክ ያነጋገርኳቸው ነዋሪ እንደሚሉት በከተማው ወጣቶች በቀስትና በጦር እየተሰነዘረ ነው የተባለውን ጥቃት ሸሽተው በሾች የሚቆጠሩ ሰዎች ቀያቸውን ጥለው ኦሮሚያ ክልል ነቀምት ከተማ ተሸሽገው እንደሚገኙ ነው። ስሜን አትጥቀሽ ብለውኛል።
ከማሽ ላይ የዞን አመራሮች ተመቱ ተብሎ በዛ ተቀላ ይሁን አናቅም። ወጣቱ ቀስትና ጦር ይዞ ከተማውን ከበበው። ምንድነው ግን ስንጠይቅ ዞን ከክልል ላይ መከላከያ ይምጣልን ይህን ነገር አስፈርተናል እያለ ጠየቅን። መከላከያ ይመጣ ነው ይመጣ ነው እየተባለ ቆየ። መከላከያን አምሽቶ መጣ። መከላከያ ከመጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዚያ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስት ሰውን እየመጡ ነው፣ እየደበደቡ ነው ብለን ስንል እኛ መውጣት አንችልም ፖሊስ ይሄድ ፖሊስ ሄድ አሉ። ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ፈታ ይፈጠርማለ። አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል። ጨርቅ ቤት ያሉት ጠቅላላ ተሰባብረዋል። ንብረት የሚባል ጠፍቷል። አሁን እዚያ ከተማ ላይ የቀሩ 2 ሰዎች ብቻ ነው። ጠቅላላ ተፈናቅለር በቃ ጠቅላላ ቃወጡ ነው። እየደበደቡ በር እየደበደቡ ምን እያሉ በቃ ንብረት እየዘረፉ ሰው ካገኙ እየደበደቡ ተባብረው ሰውን ከታተው እዚያ እየጣሉ።
መቼ ነው ይሄ የሆነው?
ትናንትና በ17 ማለት ነው። ከቀኑ 11 ሰዓት ላይ ነው የፖሊስ ጣቢያን ሄደው ተባበሩ። ፖሊስ አዛዥ ጋር እንግባባለን በሚል ስጠይቅ እኛ ለእኛም ከአቅማችን በላይ ሆኖብናል የአመራሩ የህግ አመራሮቻችንም ደግዘዋቸዋል። እነሱን ራሱ በግድ አስለቅቀን ወደ አስገብተናል እና እናንተ ራሱ ቦታ ያዙ ነው ያለ።
ነዋሪው እንደሚሉት በአሁኑ ሰዓት በተባለው ቀስትና ጦር ምን ያህል ሰው ጉዳት እንደተደረሰበት ለማወቅ የሚያስችል ሁኔታ እንደሌላቸው ነው። ከጥቃቱ ሸሽቶ በማምለጥ ላይ መሆኑንም ገልጸዋል። ጥቃቱም በሁለት ብሔሮች ላይ ተነጣጥሮ የተፈጸመ ነው ብለውታል። የቤንሻንጉል ጉሙዝ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ፣ በዚህ ምክንያት የኢኮኖሚ ግጭት ይፈጠራል፣ ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት 3 ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት 3 ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበረም ብለዋል።
መስከረም 15 ቀን 2011 ዓ.ም የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አስተዳደር ኃላፊዎች እንዲሁም የቤንሻንጉል ጉሙዝ ክልል የከማሽ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጥቶ ተወያይተን መክረን ሁሉም ወደየአካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም 16 ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጂንዲ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም በአጠቃላይ አመራሮች ላይ የህይወት ህልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል።
አቶ ዘላለም አያይዘው በአሁኑ ሰዓት ጫካ ውስጥ ጭምር ሆነው በስልክ ጥሪ ያደረጉ የሚገኙ አመራሮች ስላሉ የሞቱትም የተጎዱትንም ቁጥር ከ4 ሊጨምር ይችላል ብለዋል። በአሁኑ ሰዓት በዞኑ የተለያዩ ወረዳዎች ጥቃት እየተፈጸመባቸው እንደሆነ የገለጹልን ነዋሪዎች ጠቅሼ አነጋግሬያቸው ነበር።
ከዚህ ጋር ተያይዞ የጉሙዝ አመራር በተለይ እነዚህ ጉዳት የደረሰባቸው በከማሽ ዞን የሚገኙ የጉሙዝ ብሔረሰብ አመራሮች እንደመሆናቸው መጠን እዛ አካባቢ ያሉ ማህበረሰቦች በያሶም በከማሽን ሆነ በሌሎች ወረዳዎች ላይ በአሁኑ ሰዓት ከፍተኛ የሆነ ውጥረት ከመንግስት ጋር ተያይዞ እዛ አካባቢ ለዘመናት ሀብት አፍርተው ተዋልደው የሚኖሩ ሌሎችም ብሔረሰቦች መገኘታቸውን ጋር ተያይዞ ስጋት የደረሰባቸው ጉዳት ይደርስብናል ብለው ስጋት ውስጥ የሚገኙ ቢሆንም የፌዴራል ፖሊስ፣ የመከላከያ ሰራዊት እና የክልሉ የጸጥታ ኃይል በቅንጅት ፈጥኖ በአምስቱም ወረዳ ላይ አሁን በተጨባጭ እዛ ተገኝተው እያረጋጉ ያሉበት ሁኔታ ነው ያለው። በክልሉ ምክትል ርዕሰ መስተዳድር የሚመራ የፖለቲካ አመራርም የክልሉ አስተዳደር ጸጥታ ቢሮ ኃላፊ በቦታው ተገኝተው ህዝቡን እያረጋጉ ያሉበት ሁኔታ ነው ያለው።
እዚህ አካባቢ የሚገኙ ካለባቸው ስጋት አንጻር ማንነታቸውን እንዳልጠቀስ የጠየቁን ያነጋገርናቸው ሰዎች እንደሚሉት አመራሮቹን መገደል ተከትሎ ጉሙዝ ተወላጆች እዛ ከተማ በሚኖሩ ከሌላ አካባቢ በመጡ ሰዎች ላይ በቀስት ጭምር የታገዘ ጥቃት እየተፈጸመባቸው እንደሆነ ይሄም ቀደም ብሎም የነበረ አሁንም ደግሞ እንደተባባሰና በያሶ ወረዳ እንደውም ወደ 2000 የሚሆኑ ሰዎች ወደ ኦሮሚያ ክልል ወደዛ እየተሰደዱ መሆኑን አቀያቸው ለቀው እየወጡ መሆኑን ነው። መከላከል አይችልም ነበር የክልሉ መንግስት እንደዚህ አይነት ጥቃት እንዳይፈጸም
እንደነገርኩሽ አሁን ለጊዜው ህዝቡን ለማረጋጋትና በዚህ ምክንያት የበለጠ ቀውስ እንዳይፈጠር የፌደራል መከላከያ ሰራዊት ፌደራል ፖሊስ እና የክልል ጸጥታ ኃይሎች በአምስቱ ወረዳዎች ላይ ተሰማርተው የመከላከል ስራ የጥበቃ ስራ እየሰሩ ነው ያሉት። እነዚህ ህዝቦች ለዘመናት አብረው የኖሩ ህዝቦች ናቸው። የተፈጠረው ግጭት በብሔረሰብ መካከል የተፈጠረ ሳይሆን የታጠቀ ጠላት የፈጸመው ጥቃት ነው። ስለዚህ ይሄን በመረዳት በአብረው ለዘመናት በኖሩ ህዝቦች መካከል ሌላ ትንኮሳ እና ጥቃት እንዳይፈጸም ተደጋጋሚ ጊዜ አቅጣጫም እየተሰጠ የፖለቲካ አመራሩም በአምስቱም ወረዳ ተሰማርቶ ይሄን ስራ እየሰራ ያለበት ሁኔታ ነው ያለው።
አቶ ዘላለም በቀስትና በጦር ጭምር የታገዘ ጥቃት መፈጸሙን አላስተባበሉም። በክልሉ እንደ ጎጂ ልማድ የሚታይና ለማስተካከልም ከፍተኛ ጥረት የተደረገበት እንደሆነ ተናግረዋል። ቤንሻንጉል ጉሙዝ ክልል በኦሮሚያ ብቻ ሳይሆን በአማራ ክልልም ከፍተኛ ቅሬታ እንደሚቀርብበት አንስቼላቸዋለሁ። ምላሽ አላቸው። ሰፋ ያለውን የቃለ ምልልሱን ክፍል እሁድ ምሽት ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የዛሬው ፕሮግራማችን በዚህ ተጠናቋል። ደግሞ ሙዚቃ ነው እናሰናበታችሁ። ዝግጅቶቻችንን በፌስቡክ አት ቪኦኤ አማርኛ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበር። የምሽቱ የስርጭት መሐንዲሳችን ዳን፣ እናስተናግዳችሁ አመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታችኋለን። መልካም ምሽት።
በነገው ጉዞ እንገናኝ።
ራዲዮ ሰገለ